ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 22 2014 ዓ.ም ምሽት ዝግጅታችን ጀመረ። በምስራቅ ሸዋ ዞን በፈንታሌ ወረዳ በ26 የጸጥታ ኃይሎች ላይ ለደረሰው ግድያ የፋኖ ሚሊሻ ያላቸውን አካላት ወቀሰ።
እናንተ አማራ ከተሰጡ መጻፋኑ ይጥፉ ምጋሴ ደሙ
ታጥቆ በአማራ ክልል ውስጥ የሚንቀሳቀሰውና ራሱን ፋኖ የሚለው ጽንፈኛ ቡድን ንጹሃን ዜጎችና በአካባቢው የህግ ማስከበር ሥራ ላይ በነበሩ ሚሊሻዎች ላይ የደፈጣ ጥቃት ከፍቶ ጉዳት አድርሶባቸዋል።
የሰማችኋቸው የዞኑ አስተዳዳሪ አቶ አባቡ ዋቆ ናቸው። የሰሜን ሸዋ ዞን መንግስት ኮሙኒኬሽን መምሪያ ኃላፊ መሐመድ አህመድ በበኩላቸው ምላሽ ሰጥተዋል።
ጥቃቱን የፈጸሙት የፋኖ አካሎች ናቸው ተብሎ የተባለ ፍጹም ውሸት ነው። ነጭ ውሸት ለብሰው እዛ በታሪክ ታጥቆ ጥቃት የፈጸመ የፋኖ አካል አደረጃጀት የለም በፍጹም ማለት ነው።
የአማራና ኦሮሚያ ክልላዊ መንግስት አስተዳደሮች ባወጡት መግለጫ ድርጊቱን አውግዘው ሁኔታውን ለማስተካከል እየሰሩ መሆኑን ተናግረዋል። የዚህ ሙሉ ዘገባ በአብይ ርዕሳችን ይቀርባል። ይህና ሌሎች መሰናዶዎችም በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ እና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ ልትከታተሉን ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የሰዓቱን ዋና ዋና የዓለም ዜና ማሰማችሁ ሰሎሞን አባተ ነኝ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ማክሰኞ በተፈጸመ ጥቃት ስምሪት ላይ የነበሩ የኦሮሚያ የጸጥታ ጥበቃ አባላትና አንድ የአካባቢ ሚሊሻ አዛዥን ጨምሮ 26 ሰዎች መገደላቸውን የዞኑ አስተዳደር አስታወቀ። ሌሎች 18 ሰዎች መቁሰላቸውን ለቪኦኤ የተናገሩት የዞኑ አስተዳዳሪ አቶ አባቡ ዋቆ ለጥቃቱ ከአማራ ክልል የመጡ ያሏቸውንና የፋኖ ሚሊሻ እንደሆኑ የገለጿቸውን ታጣቂዎች በተጠያቂነት ከሰዋል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አውራ ጎዳና ጎጥ ላይ እንደተፈጸመ የተገለጸው ይህ ጥቃት ማንነታቸው ባልታወቀ አካላት የተቀነባበረ ነው ሲል የዞኑ የመንግሥት ኮሚኒኬሽንስ ጉዳዮች መምሪያ ገልጿል። የኦሮሚያ ክልል ልዩ ኃይል አባላት በፋኖዎች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫም እንደማይቀበሉት የመምሪያው ኃላፊ መሐመድ አህመድ ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። ኢትዮጵያ ውስጥ እየተካሄደ ባለው ግጭት ወቅት ተፈጽመዋል የተባሉ የመብቶች ጥሰቶችን እንዲያጣራ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ለተቋቋመው መርማሪ ኮሚሽን ሥራ ማስኬጃ ሊመደብ የታቀደውን በጀት ለማስቆም ኢትዮጵያ እያደረገች ነው በተባለው ግፊት ላይ የመንግስታቱ ድርጅት ጠቅላላ ጉባኤ የበጀት ኮሚቴ ዛሬ ድምፅ ይሰጣል ተብሎ እየተጠበቀ መሆኑን ዲፕሎማቶች አስታውቀዋል። ከሮይተርስ የደረሰንን ዘገባ ደረጀ ደስታ ያቀርበዋል።
መቀመጫውን በጄኔቭ ያደረገው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኢትዮጵያ በሚካሄደው ጦርነት የተፈጸሙ የመብት ጥሰቶችን አጣርቶ ክስ መመስረት የሚያስችል ምርመራ የሚያካሄድ ቡድን በታህሳስ ወር ሊያቋቁም ቢሆንም ኢትዮጵያ ውሳኔው በምዕራብ አገራት ለፖለቲካ ዓላማ የተገፋ ነው በማለት እንደማትተባበር አስታውቃለች። 3 ባለሙያዎችን ያካተተው አጣሪ ቡድን ምርመራውን ማካሄድ የሚያስችለውን በጀት በኒውዮርክ የሚካሄደው 193 አባላት ያሉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሚያጸድቀው ሲሆን ዛሬ ድምፅ እንዲሰጥበት ቀነ ቀጠሮ የተያያዘለት ኢትዮጵያ በጀቱ እንዳይፈቀድ ገልጻ ያቀረበችው የውሳኔ ሐሳብ ነው። የሰብአዊ መብቱ ተሟጋች ሂዩማን ራይትስ ዎች በበኩሉ የተባበሩት መንግስታት ድርጅት ኢትዮጵያ ያቀረበችውን ጥያቄ ውድቅ እንዲያደርግ ጠይቋል። በመንግስታቱ ድርጅት የሂውማን ራይትስ ዋች ዳይሬክተር የሆኑት ሉዊስ ቻርቦኑ እና የተቋሙ ምክትል ዳይሬክተር ሉሲ ማክራን በኢትዮጵያ በተፈጸሙ የጭካኔ ድርጊቶችና ሌሎች ወንጀሎች ጥቃት የደረሰባቸው በርካታ ሰዎች ጉዳይ የሚያሳስባቸው መንግስታት አጣሪ ኮሚሽኑ የሚፈልገውን ሙሉ በጀት አግኝቶ በአስቸኳይ ስራ እንዲጀምር ማድረግ አለባቸው ማለታቸውን የሮይተርስ ዘገባ አመልክቷል። በኢትዮጵያ የፌዴራል መንግስቱ ሰራዊትና ትግራይን በሚቆጣጠሩ የህወሓት ኃይሎች መካከል ጦርነት የተጀመረው ከ16 ወራት በፊት ነበር። ባለፈው አመት ውጊያው ከትግራይ አልፎ ወደ አጎራባቾች የአማራና የአፋር ክልል ተስፋፍቶ የነበረ ሲሆን የትግራይ ኃይሎች ወደ ኋላ እንዲመለሱ ተደርጓል። በህዳር ወር የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በኢትዮጵያ መንግስት ከተቋቋመው የሰብአዊ መብት ኮሚሽን ጋር በመሆን በጋራ ባካሄዱት ምርመራ በጦርነቱ በተሳተፉት ሁሉም አካላት የጦር ወንጀል መባል የሚችል የመብት ጥሰት መፈጸሙን አስታውቀው ነበር። በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር የሆኑት ታዬ አስቀስላሴ አምዴ ረቡዕ ዕለት ለሮይተርስ በሰጡት ቃል የሰብአዊ መብት ጉባኤው አዲስ አጣሪ ቡድን ማቋቋሙ በጥምረት የተካሄደውን የምርመራ ጥረቶች ሙሉ ለሙሉ የሚያሳንሰው ነው ብለዋል። አክለውም የሰብአዊ መብት ጉባኤው በአፍሪካ የሚገኙ የሰብአዊ መብት ተቋማት የመብት ጥሰቶችን መርምረው ወንጀለኞችን ተጠያቂ ማድረግ ይችላሉ ብለው ለማያምኑና ወገንተኛ የፖለቲካ አጀንዳ ላላቸው አላግባብ መጠቀሚያ እየሆነ ነው ሲሉ ምላሽ ሰጥተዋል።
የኦሮሞ ነጻነት ግንባር ኦነግ የቀድሞ ሊቀመንበር የነበሩት አቶ ገላሳ ዲልቦ ትናንት መጋቢት 21 2014 ዓመተ ምህረት ለሊት ያረፉት በድንገተኛ የልብ ህመም መሆኑን አንድ የቤተሰባቸው አባል ለአሜሪካ ድምፅ ገልጸዋል። የኦሮሞ ነጻነት ግንባር፣ የኢትዮጵያ የህዝብ ተወካዮች ምክር ቤት፣ ጠቅላይ ሚኒስትር አብይ አህመድ እንዲሁም ሌሎችም ተቋማትና ታዋቂ ሰዎች ሐዘናቸውን እየገለጹ ነው። ጠቅላይ ሚኒስትሩ ባወጡት መልእክት እጅግ በሚያስፈልጉን ጊዜ አጣናቸው ብለዋል። አቶ ገላሳ ዲልቦ የፓርላማው አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴው ምክትል ሰብሳቢ ሆነው እያገለገሉ እንደነበር ምክር ቤቱ ገልጿል። የአቶ ገላሳ ዲልቦ አስከሬን ሥርዓተ ሽኝት ከነገ በስቲያ ቅዳሜ መጋቢት 24 2014 ዓ.ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል መካነ መቃብር እንደሚፈጸም የሕዝብ ተወካዮች ምክር ቤት አስታውቋል። በአቶ ገላሳ ዲልቦ የሕይወት ታሪክ ላይ ዘርዘር ያለ ዘገባ በመጽሔት ይኖረናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት። የቱኒዚያ ፕሬዚደንት ካይስ ሰኢድ የሀገሪቱን ፓርላማ ትናንት በትነዋል። የቱኒዚያ ፓርላማ ተቃዋሚ አባላት ባለፈው ዓመት ፕሬዚደንቱ የአስተዳደር ሥልጣኖችን በሙሉ ጠቅልለው ለመያዝ ያደረጉት ውሳኔ እንዲሻር በመጠየቅ በኢንተርኔት አማካይነት ያካሄዱትን ስብሰባ ተከትሎ ፕሬዚደንቱ ፓርላማው እንዲበተን መወሰናቸውን በቴሌቪዥን ባደረጉት ንግግር አሳውቀዋል። ፕሬዚደንት ሰኢድ ፓርላማውን የበተኑት መንግሥቱንና የተቋማቱን ሕልውና ለመጠበቅ መሆኑን እርምጃቸውም ሕገ መንግሥታዊ እንደሆነ ተናግረዋል። ባለፈው ጥር የቱኒዚያ አብዮት 11ኛ ዓመት በታሰበበት ዕለት በመቶዎች የሚቆጠሩ ቱኒዚያውያን ዋና ከተማይቱ ቱኒስ ላይ ሰልፍ አድርገው በሳይድ መንግሥት ላይ ተቃውሞ አሰምተው ነበር። ተቃውሞውና የምጣኔ ሀብት ቀውስ ሀገሪቱን ውድቀት አፋፍ ላይ አድርሰዋታል ያሉት ፕሬዚደንት ካይስ ሰኢድ ሀገሪቱን በወታደራዊ አዋጅ እያስተዳደሩ መሆናቸው ተዘግቧል። ዩክሬን ውስጥ የሚገኙት የሩሲያ ወታደሮች አንዳንድ የማጥቃት እንቅስቃሴዎቻቸውን እያረገቡና ወደ ኋላ እየተመለሱ መሆናቸውን ክሬምሊን ቤተ መንግሥት ካሳወቀ በኋላ ዩናይትድ ስቴትስ የምትሰጣቸውን ድጋፍ እንድታጠናክር የዩክሬን ፕሬዝደንት ጠይቀዋል። የሩሲያ ወረራ እየተቀለበሰ ነው ብለዋል ፕሬዝደንት ቮሎዲሚር ዜሌንስኪ። ዩክሬን ዋና ከተማ ኪቭና ሰሜናዊቱ ከተማ ቸርንሂቭ ላይ የተጠናከረው የሩሲያ ድብደባ ጦርነቱን ሊያስቆሙ ይችላሉ በተባሉ ጥረቶች ላይ ያደረውን ተስፋ ያደበዘዘው መሆኑ እየተሰማ ነው። በተከበቡ ከተሞች ውስጥ የተጠመዱ ሰዎች የከበደ ሸክምና ስቃይ እያስተናገዱ መሆናቸውን አሶሺየትድ ፕሬስ ዘግቧል። ሲቪሎቹን ብዙ ውድመት ከደረሰባት ማሪዮፖል ከተማ ዛሬ ለማውጣት ጥረት እንደሚያደርጉ ሁለቱም ተፋላሚ ወገኖች ተናግረዋል። ውጊያውን ለማስቆም የታሰበው ድርድር ነገ በቪዲዮ እንዲቀጥል መስማማታቸውን የዩክሬን ልዑካን ቡድን መሪ ተናግረዋል። ደቡብ ኦሴሽያን ከጆርጂያ ገንጥሎ ከሩሲያ ጋር ለማዋሃድ የውሳኔ ሕዝብ ድምፅ እንዲሰጥ የተያዘው ዕቅድ ተቀባይነት የለውም ሲል የጆርጂያ መንግሥት አጣጥሎታል። የዛሬ 14 ዓመት ተካሂዶ የነበረው የሩሲያ ጆርጂያ ጦርነት ማዕከል የነበሩት ደቡብ ኦሴሺያና አብሃዚያ አካባቢዎች ነጻ ግዛቶች መሆናቸውን በመግለጽ ሩሲያ በጦርነቱ ማብቂያ ላይ ዕውቅና ሰጥታቸው ነበር። ከዚያ በኋላም በሁለቱም ግዛቶች ላይ መስኮብ ወታደራዊ መደቦችን አቋቁማለች። ውሳኔ ሕዝቡ የፊታችን ሚያዝያ 2 ከሚካሄደው የግዛቲቱ ፕሬዝደንታዊ ምርጫ በኋላ እንደሚጠራ ተገንጣዩ መሪ ቢቢሎቭ ትናንት ተናግረዋል። ግዛቲቱ በሩሲያ በኃይል ተይዛ ያለች ስለ አንዳችም ውሳኔ ሕዝብ መናገር አይቻልም ሲሉ የጆርጂያ የውጭ ጉዳይ ሚኒስትር ዴቪድ ዛልካሊያኒ ዛሬ ለጋዜጠኞች ተናግረዋል። እንዲህ አይነቱ ውሳኔ ሕዝብ ሕጋዊ ኃይል እንደማይኖረውና የአውሮፓ የሰብአዊ መብቶች ችሎት የጆርጂያ ግዛት በሩሲያ በኃይል ተይዟል ብሎ መበየኑንም የውጭ ጉዳይ ሚኒስትሩ አመልክተዋል። በሌላ በኩል በጉዳዩ ላይ ሩሲያ አንዳችም ሕጋዊ እርምጃ ለመውሰዷን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ተቆመው ይሁን እንጂ ባለስልጣናቱ የደቡብ ኦሴሺያን ህዝብ አስተያየት ለማወቅ እየተነጋገሩ መሆናቸውንና የህዝቡን ሐሳብም እንደሚያከብሩ ገልጸዋል። ባለፈው ሳምንትም የደቡብ ኦሴሺያ ተገንጣይ መሪ ቢቢሎቭ ሰጥተውት በነበረ መግለጫ ወታደሮቻቸው ከሩሲያ ወታደሮች ጎን ሆነው እንዲዋጉ ወደ ዩክሬን ማዝመታቸውን አሳውቀው ነበር። ዩክሬን ውስጥ እየተካሄደ ያለውን ጦርነት ታክቲኮችና ሀገሪቱ ከሩሲያ ጦር ጋር በገባችበት ውጊያ መቋቋም በቻለችባቸው ሁኔታዎች ላይ ጥናት የሚያካሄድ ቡድን ማቋቋሙን የታይዋን የመከላከያ ሚኒስቴር አስታወቀ። በጉዳዩ ላይ ከዩናይትድ ስቴትስ ጋር እየተመካከሩ መሆናቸውንም ታይዋናውያኑ ባለስልጣናት ዛሬ መናገራቸውን ሮይተርስ ዘግቧል። ሩሲያ ዩክሬንን ከወረረች በኋላ ታይዋን የራሷ ግዛት መሆኗን የምትናገረው ቻይና የመከላከያ ተጠንቀቋን ከፍ ማድረጓ ቤጂንግ ሩሲያ ዩክሬን ላይ እንደወሰደችው አይነት እርምጃ ልትወስድ ትችላለች የሚል ስጋት ቢያጭርም እስካሁን የእንዲህ አይነቱን እንቅስቃሴ መኖር የሚያረጋግጥ ፍንጭ እንደሌለ ተነግሯል። የእስራኤል ወታደሮች በኃይል በተያዘው ዌስት ባንክ የስደተኞች መጠለያ ሰፈር ላይ ዛሬ ወረራ ሲያካሂዱ ውጊያ መቀስቀሱን አሶሺየትድ ፕሬስ ዘግቧል። በዛሬው ውጊያ 2 ፍልስጤማውያን መገደላቸውንና ሌሎች 15 መቁሰላቸውን የፍልስጤም የጤና ሚኒስቴር አስታውቋል። በእስራኤል በኩል አንድ ወታደር መቁሰሉን የሀገሪቱ ጦር ገልጿል። የዛሬው ውጊያ የተጫረው ከሁለት ቀናት በፊት አንድ ፍልስጤማዊ ጄኒን በምትባል የማዕከላዊ እስራኤል ቀበሌ አቅራቢያ ተኩስ ከፍቶ 5 ሰዎችን መግደሉን ተከትሎ ነው። የተከበራችሁ አድማጮች፣ ለዜና የተያዘው ክፍለ ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ወደ ሊሊ ልመልሳችሁ።
ሰለሞን አባተን ለዓለም ዜናዎች እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 22 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ዕለቱ አብይ ዘገባ ርዕሳችን እንለፍ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ማክሰኞ በተፈጸመ ጥቃት ስምሪት ላይ የነበሩ የኦሮሚያ የጸጥታ ጥበቃ አባላትና አንድ የአካባቢ ሚሊሻ አዛዥን ጨምሮ 26 ሰዎች መገደላቸውን የዞኑ አስተዳደር አስታወቀ። ሌሎች 15 ሰዎች መቁሰላቸውን ለአሜሪካ ድምጽ የተናገሩት የዞኑ አስተዳዳሪ አቶ አባቡ ዋቆ ለጥቃቱ ከአማራ ክልል የመጡ ያሏቸውንና የፋኖ ሚሊሻ እንደሆኑ የገለጹ ቸውን ታጣቂዎች በተጠያቂነት ከሰዋል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አብራ ጎዳና ጎጥ ላይ እንደተፈጸመ የተገለጸው ይህ ጥቃት ማንነታቸው ባልታወቀ አካላት የተቀነባበረ ነው ሲል የዞኑ የመንግስት ኮሚኒኬሽን መምሪያ ገልጿል። የኦሮሚያ ክልል ልዩ ኃይል አባላት በፋኖች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫ እንደማይቀበሉት የመምሪያ ኃላፊው መሐመድ አህመድ ተናግረዋል። ዘገባውን ያሰናዱት ገልሞ ዳዊትና መስፍን አራጌ ናቸው። በቅድሚያ የገልሞ ዳዊትን ዘገባ እንለፍ።
የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ በስምሪት ላይ በነበሩ የኦሮሚያ የጸጥታ ኃይሎች ላይ በተከፈተ ጥቃት 26 የጸጥታ ኃይሎች መገደላቸውን ለአሜሪካ ድምጽ አስረድተዋል።
ሚሊሻ ድብተኮሶ ድብተናችን ሞባቶሬ ኢሳንካ
ከ130 በላይ የኦሮሚያ ሚሊሻ አባላት በአካባቢው ለስምሪት ወጥተው ነበር። ከነርሱ ውስጥ 26ቱ ሲገደሉ 15 የሚሆኑት ቆስለው ሐኪም ቤት ገብተዋል። ከመዋቾቹ ውስጥ በአጋጣሚ በቦታው የነበሩ የፌደራል ፖሊስ ኃይል አባላትም አሉበት። በአካባቢው የሚንቀሳቀሱትን ሚሊሻዎች ሲመራ የነበረው ሻምበል አብዲሳ ይባላል። እሱም በዚያ ቦታ ነው የተሰዋው።
አቶ አባቡ ጥቃቱ የተፈጸመው በደፈጣ መሆኑን ገልጸው አሁን የፌደራሉ መንግስት የጸጥታ ኃይሎች በአካባቢው መሰማራታቸውን ተናግረዋል።
ፓሌ ናኖ ሰንጅሮ ናኖን አማ ቆርኬ ደሜዋ መኩኒ አና ፈንታሌ።
ክስተቱ የተፈጸመው ቆርኬ በሚባል ቦታ ነው። ቦታው በፈንታሌ ወረዳ ውስጥ ከአማራው ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ ጋር የሚዋሰን ነው። በዚያ አካባቢ ቀደም ሲል የወሰን ችግር ነበረ። ወደ ፈንታሌ ዘልቀው አርብቶ አደሮቹን እንስሳት መዝረፍ፣ ወሰን የመግፋት ሁኔታም ነበረ። ነገር ግን እንደዚህ ሀገር ሽቶ ጸጥታ ኃይል አባላትን እስከ መግደል ያደርሳል የሚል ሐሳብ ግን አልነበረም። አሁን ግን ታጥቆ በአማራ ክልል ውስጥ የሚንቀሳቀሰውና ራሱን ፋኖ የሚለው ጽንፈኛ ቡድን ንጹሐን ዜጎችና በአካባቢው የሕግ ማስከበር ሥራ ላይ በነበሩ ሚሊሻዎች ላይ የደፈጣ ጥቃት ከፍቶ ጉዳት አድርሶባቸዋል። ይሄ ጽንፈኛ ቡድን ማንንም አይወክልም። ዝርፊያና ግድያ ላይ የተሰማራ አካል ነው። በተለይ በአካባቢው የህዝብ ለህዝብ ግጭት ለማስነሳት ታስቦ የተሰራ ነገር ነው። ይሄ ጉዳት እንዳይስፋፋ ልክ ወዲያው ነበረ የፌዴራል የጸጥታ ኃይሎች ወደ ቦታው የተሰማሩት።
አቶ አባቡ አያይዘው የመከላከያ ኃይል ወደ ቦታው ሲገባ ጥቃቱን ያደረሰው ኃይል ከቦታው መሸሹን ገልጸዋል። አሁን ከአማራ ክልል አስተዳደር ጋር በመሆን የድርጊቱ ፈጻሚዎች ለህግ የማቅረብ ስራ እንዲሁም ነዋሪዎች በሰላም እንዲኖሩ የማስቻል ስራ እየሰሩ መሆናቸውንም ገልጸዋል። የፈንታለ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘውዴ ባነም በአካባቢው እንዲህ አይነት ነገር ተከስቶ እንደማያውቅ ገልጸዋል።
ናኖ ሰነቲ አንገናኒ ዶሆነ ጥፌ ዋንታ አከፋካቶ
በአካባቢው እንዲህ አይነት ነገር ተከስቶ አያውቅም። ነገር ግን ቦታው የኦሮሚያ ክልል ወሰን ውስጥ ነው። ጥቃቱ ከተፈጸመበት ቦታ አልፎ ራሱ ሰፊ የኦሮሚያ ክልል ወሰን አለ። ነገር ግን በጽንፈኞች ይህን ቦታ ቆርጦ ወደ አማራ ክልል ለመከለል የሚደረግ እንቅስቃሴም አለ። በጥቃቱ ሕይወታቸው ያለፈው አዛዥ ሻምበል አብዲሳ ይፋ ይባላሉ። በፈንታለ የሚሊሻ አዛዥ ናቸው። በአካባቢው በጣም የተወደዱና ተቀባይነት ያላቸው ሰው ነበሩ።
አቶ ዘውዴ አካባቢውን ወደ አማራ ክልል ለመከለል እየሰሩ ናቸው ያሉት አካላት ቆርኬ ሲባል የነበረውን የአካባቢውን ስያሜ ወደ አውራ ጎዳና መለወጣቸውን ገልጸዋል። አክለውም ፈንታሌ ወረዳ ከጎረቤት ሰሜን ሸዋ ዞን ካላቸው አራት አዋሳኝ ቀበሌዎች የአስተዳደር ድንበር የማስፋፋት ሁኔታዎች እንደሚስተዋሉም ተናግረዋል። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ
ረኮንዳንጋ እንጅራ እንሱ ቃማ ለማከተሉ ደንደው ነው ዲፕሎማቲክ እንጅራ ሰው ሰረታ ብራቲ
የወሰን ችግር አለ። ነገር ግን ስራው በሚመለከተው የፌዴራል መንግስት አካል እልባት እንዲያገኝ እየተሰራ ነው። አሁን የተከሰተው ነገር ግን የወሰን ችግር ብቻ አይደለም። ይህን ጥቃት አሁንም በቦታ ያደረሰው የአካባቢው ነዋሪ ሳይሆን ከሌላ ቦታ ተደራጅቶ የመጣ ነው። ስለዚህ ይህ ክስተት ሌላ አጀንዳ ሊኖረው ይችላል። የወሰን ጉዳይ የማህበረሰብ ውይይት ይጠይቃል፣ ጊዜ ይጠይቃል። እንዴት መፈታት እንዳለበትም የራሱ የሆነ አካሄድ አለው። ይህን ክስተት የወሰን ጉዳይ ብቻ ነው ብሎ መውሰድ አይቻልም። ምክንያቱም አሁን ግድያው የተፈጸመው በኦሮሚያ ክልል ውስጥ ወሰን ነው። ነገር ግን ያም ቢሆን ተጠንቶ የሚታይ ይሆናል።
የማክሰኛውን ግድያ ተከትሎ የኦሮሚያና የአማራ ክልል መንግስት አስተዳደሮችን ባወጡት መግለጫ በፈንታሌ ወረዳ ቆርኬ ወይም አውራ ጎዳና የደረሰውን ግድያን አውግዘዋል። የኦሮሚያ ክልል አስተዳደር ድርጊቱን የፈጸሙት ጽንፈኞች ያሏቸው አካላት የሁለቱ ህዝቦች ወንድማማችነትን ለመሸርሸር ነው ካለ በኋላ ከሚመለከታቸው አካላት ጋር ሆኖ ወንጀለኞቹን የህግ ተጠያቂ ለማድረግ እንደሚሰራም ገልጸዋል። የአማራ ክልላዊ መንግስት በበኩሉ በክልሉ በጽንፈኝነት ድርጊት የተሳተፉትን ሁሉ ኮንኖ የክልሉ ነዋሪዎችም ከመሰል ድርጊት ጋር ቁርኝት ያላቸውን አካላት እንዲያወግዝ ጠይቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ከዚህ ጋር በተያያዘ የኦሮሚያ ክልል ልዩ ኃይል አባላት በፋኖች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫ እንደማይቀበሉት የመምሪያ ኃላፊው መሐመድ አህመድ ተናግረዋል። ይህን ምላሽ የያዘው የመስፍን አራጌ ዘገባ ቀጥሎ ይቀርባል።
የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ መሐመድ አህመድ ከአሜሪካ ድምጽ ጋር በነበራቸው ቆይታ በዞኑ ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ አውራ ጎዳና ጎጥ ላይ ከትናንት በስቲያ ተከሰተ ያሉት ጥቃት ማንነታቸው ባልታወቀ አካላት የተፈጸመ እንደሆነ ገልጸዋል።
አሞራ ቤት ቀበሌ ተብሎ የሚጠራው የኛ የሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ አንድ ቀበሌያችን ነው። ይህ ቀበሌ ከኦሮሚያ ክልል ምስራቅ ሸዋ ዞን ጎሰት ተብላ ከምትጠራ ወረዳ ጋር እንዋሰናለን። አሁን ባለው ሁኔታ ግጭቱ ማንነታቸው ያልታወቀ የታጠቁ ኃይሎች አሞራ ቤት በበላው በምትጠራው ቀበሌ ውስጥ አውራ ጎዳና ተብሎ የሚጠራው አካባቢ ላይ የሚገኙ የጸጥታ ኃይልን ፌዴራል ፖሊስን እና ሌሎች ሲቪሎችን ሳይቀር ጥቃት ፈጽመዋል። ይህ ደግሞ ቱም ተገቢነት የሌለው ለዘመናት ሁለቱ ህዝብ ተከባብሮ ተቻችሎ አብሮ ሲኖር የነበረ ህዝብ ነው፣ ወደፊትም የሚኖር ህዝብ ነው። ግን ደግሞ አሁን ባለው ሁኔታ ግጭቱ ማንነታቸው ያልታወቀ የራሳቸው ተልዕኮ ያላቸው ድብቅ አጀንዳ ያላቸው ሁለቱን ህዝቦች ለማጋጨት የፈለጉ ታጠቁ አካሎች የፈጸሙት ድርጊት ነው።
ጥቃቱን የፈጸሙት የፋኖ አካላት ናቸው የሚለውን አስተያየትም እንደማይቀበሉት አስረድተዋል።
ጥቃቱን የፈጸሙት የፋኖ አካሎች ናቸው ተብሎ የተባለ ፍጹም ውሸት ነው። ነጭ ውሸት ለብሰው እዛ በታሪክ ታጥቆ ጥቃት የፈጸመ የፋኖ አካል አደረጃጀት የለም፣ በፍጹም ማለት ነው። የምንጃር ሸንኮራ ወረዳ ዋና አስተዳዳሪ ታደሰ የሰጡትን መግለጫ አይቼዋለሁ። ትክክል ነው። እሳቸው እንዳስቀመጡት ችግሩ የፈጠሩት አካሎች ማንነታቸው ያልታወቀ ቦታ ተብላ በምትጠራው ወረዳ ላይ እያለፉ እየመጡ እንደሆነ የታጠቁ ኃይሎች ናቸው። መነሻቸው መድረሻቸው የማይታወቅ ማለት ነው። ስለዚህ እነዚህ አካሎች ለእኛም የኛው ጎራ ነው ችግሩ የፈጠረው ወይም ደግሞ የአካል ነው ብለን በድፍረት የምንናገረው እንትን የለንም። ግን ደግሞ ከፋኖ ጋር የተገናኘው እና ያገናኙት ነገር ፍጹም ትክክልም አይደለም። ይህንን መግለጫ የሰጡት አካሎች ታረሙ ይገባል። ይሄ ምናልባት ለዘመናት አብሮ ተቻችሎ ተከባብሮ ይኖር የነበረ ህዝብ የሚያጋጭ ትክክል የሚያልሆነ ሀሳብ ነው።
ቦታው አውራ ጎዳና እንደሆነ እርስዎም የምንጃርና ሸንኮራ ወረዳ አስተዳዳሪም አቶ ታደሰ ገልጸውልናል። አሁን ከምስራቅ ሸዋ አካባቢ የሚሰማው ደግሞ ቆርኬ አካባቢ ላይ ነው ጉዳቱ ወይም ጥቃቱ ተፈጸመ የሚለው እና ቆርኬና አውራ ጎዳና አንድ ናቸው።
አውራ ጎዳና የሚባለው በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአሞራ ቤት ተብሎ በምትጠራው አንድ ቀበሌ ውስጥ የምትገኝ አንድ መንደር ከተማ ናት። አሁን ጦርነቱ ወይም ችግሩ የተፈጸመበት አካባቢ ማለት ነው። ቆርኬ የሚባል ነገር ከየት እንዳመጡትና ምንም እንደሆነ አናውቅም። እዛ አካባቢም ቆርኬ ተብሎ የሚጠራም አካባቢ የለም። እኛ እስከምናውቀው ድረስ አንደኛ ጦርነቱ የተካሄደ የሚለው ነገር፣ ጥቃቱ የት ነው የተካሄደው የሚለው ነገር፣ ግጭቱ የተነሳው የት ጋር ነው፣ ንጹሃኖች የት ነው የተገደሉት፣ የፌዴራል ፖሊሶች የት ነው የተገደሉት የሚለው ነገር ምንም የሚያሻማ የአደባባይ ምስጢር እኮ ነው። በቀን የተካሄደ ጦርነት ነው። ጦርነቱ አሁን ባልናት አውራ ጎዳና ነው። ስለዚህ እዛ ውስጥ ሆኖ ቆርኬ የሚለውን ነገር ከየት እንዳገናኙት፣ ለምን ስያሜው መስጠት እንዳስፈለገ ለእኛ ግልጽ አይደለም። አውራ ጎዳና ሌላ መጠሪያ የለውም። መጠሪያውም አውራ ጎዳናና አውራ ጎዳና ብቻ ነው።
አካባቢው ድብቅ አጀንዳ ያላቸው አካላት ሰለባ ነው የሚሉት አቶ መሐመድ መንግስት ለዘላቂ ሰላም ሲል አስፈላጊ ሲሉ የገለጹትን የጸጥታ ማስከበር ስራ ሊያጠናክር ይገባዋል ሲሉ አክለው ተናግረዋል።
አሞራ ቤት ተብላ የምትጠራው ቀበሌያችን፣ አውራ ጎዳና ተብላ የምትጠራው ከተማ ከኦሮሚያ ክልል ምስራቅ ሸዋ ዞን ጎሰት ተብላ ከምትጠራ ወረዳ ጋር ታዋስነናለች። ብዙ ጊዜ የራሳቸው ድብቅ የሆነ አጀንዳ ያላቸው የራሳቸው ፍላጎት ያላቸው የራሳቸው ተልዕኮ ያላቸው የጥፋት ኃይሎች ለዘመናት አብሮ ተቻችሎ ተከባብሮ የኖረን እያጋጩት ነው ያሉት። ይህ ደግሞ አሁን ባለው ሁኔታ በተለያዩ ጊዜ ግጭቶች እንዲህ በተለይ ማንነታቸው ያልታወቀ የታጠቁ ኃይሎች ሰርጎ ገቦች እየገቡ ጥቃት እየፈጸሙ ስለሆነ አካባቢ ላይ ተገቢ የሆነ ጥበቃ ሊደረግ ይገባል። በተለይ ደግሞ ፌዴራል መንግስት ይህንን ጉዳዩን በትኩረት አይቶ የሁለቱን ክልሎች ህዝቦች ወደ ፋሰ ግጭት እናንተን እንዲወሰድ ለማድረግ ተሆን ተብሎ የሚሰራ ሴራ ስለሆነ ትኩረት ሰጥቶ ሊሰራ ይገባል የሚል ነገር አለን። ብዙ ጊዜ እዛ አካባቢ ላይ ግጭት እንዲነሳ የሚፈለገው የብሔር መልክ ይዞ ሁለቱም ብሔሮች በተለይ የአማራውንና የኦሮሞውን ብሔር ለማጋጨት ዘላለም ተማምኖ ተከባብሮ ተቻችሎ በወንድማማችነት አብሮ እንዳይኖር ለማድረግ ታስቦ የሚሰራ ስራ ስለሆነ እዛ ጋር ያለ የተጠናከረ የጸጥታ ጥበቃ ሊደረግ ይገባል የሚል ነገር አለን።
ከኦሮሚያ ክልል ምስራቅ ሸዋ ዞን የወጡ መረጃዎች 26 የሚሆኑ የክልሉ ልዩ ኃይል በጥቃቱ ህይወታቸውን እንዳጡ ያመለክታሉ። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ግን በዚህ ዙሪያ ሲመልሱ
ስለሚባለው ነገር ፈጽሞ የምናውቀው ነገር የለም። ይህን ያክልም ደግሞ ከመንግስት
የታጠቃዩ ወይም ደግሞ ከመንግስት የጸጥታ መዋቅር ጋር ውጊያም የገጠመ አካል የለንም። አሁን የሚባለውን ነገር እኛ እናውቀው። እንግዲህ 26 የኦሮሚያ ልዩ ኃይል ሞተብን የሚባለውን እኛም እንደ ማንኛውም ሰው እንዲሁ በየሶሻል ሚዲያው ካልሆነ በስተቀር እናቆም ነገር የለም። በዛም ልክ የትኛው ሰአቅሙ ነው የኦሮሚያን ልዩ ኃይል ገጥሞ ይህን ያክል እንትን የሚያደርግና እኛ በዚህ ጉዳይ ላይ የምናውቀው ነገር የለም።
ደው ላይ የሁለቱም ብሔራዊ ክልሎች የተሰማቸውን ሀዘን ገልጸው ጥቃት ፈጻሚዎችን በማውገዝ መግለጫዎችን አውጥተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ሰብአዊ እርዳታ የጫኑ 21 ከባድ የጭነት መኪናዎች ወደ ትግራይ ጉዞ መጀመራቸውን መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ ዛሬ ከሰዓት በኋላ ከሰመራ ተነስተው በአባላ መስመር ጉዞ መጀመራቸውን ተናግረዋል። ዛሬም በአፋር ክልል አንዳንድ አካባቢዎች ግጭት መኖሩን የገለጹት ሚኒስትሩ እርዳታው በአግባቡ እንዲደርስ የህወሓት ታጣቂዎች ከያዟቸው ቦታዎች ለቀው እንዲወጡ አሳስበዋል። ግጭቱ ለእርዳታ አቅርቦት መስተጓጎል እንደ ምክንያት መቅረቡን የሚቃወመው ህወሓት ለተፈጠረው መስተጓጎል መንግስትን ተጠያቂ ማድረጉ ይታወሳል። በሌላ ዜና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በመልሶ ማቋቋምና የሰብአዊ እርዳታ አቅርቦቶች ዙሪያ ከአፋር ክልል ርዕሰ መስተዳደር ጋር በሰመራ ተወያይተዋል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ መንግስት በትግራይ ክልል በአስቸጋሪ ሁኔታ ውስጥ ያሉ ያላቸውን ዜጎች ህይወት ለመታደግ በሚል ከሳምንት በፊት ሐሙስ መጋቢት 15 2014 ዓ.ም ለሰብአዊነት ግጭት ለማቆም ከወሰነ በኋላ ዛሬ ለመጀመሪያ ጊዜ የእርዳታ እህል የጫኑ ተሽከርካሪዎች በየብስ ወደ ክልሉ መንቀሳቀስ መጀመራቸውን አስታውቋል። መንግስት ሁሉንም አማራጮች በመጠቀም የሰብአዊ እርዳታን ለማቅረብ እርምጃ በመውሰድ ላይ መሆኑን ተከትሎ በአየር የሚደረገው የሰብአዊ ድጋፍ አቅርቦት በየቀኑ ቀጥሏል ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በየብስ ስለተጀመረው የእርዳታ አቅርቦቶችን የጫኑ ተሽከርካሪዎች ጉዞ ለቪኦኤ ተከታዩን ብለዋል።
ቀደም ብሎ ቃል በገባው መሰረት መንግስት ሁሉንም አይነት አማራጮች በመጠቀም እርዳታው እንዲጓጓዝ እያደረገ ነው። በየዕለቱ በአውሮፕላን የሚደረገው የአልሚ ምግቦች፣ የመድኃኒትና የሕክምና መሳሪያዎች ቁሳቁስ፣ ገንዘብ እና በአየር ሊጓጓዝ የሚችሉ ሌሎች ነገሮች ያው እንደቀጠሉ ነው። ከዛ ባለፈ በዛሬው ዕለት ደግሞ 21 ከባድ ጭነት መኪናዎች ወደ መቀሌ በአባላ መንገድ እርዳታ ማጓጓዝ ጀምሯል በWFP አማካኝነት።
ቀጣይነቱስ እንደው ምን ይመስላል?
እንግዲህ በዚሁ መሰረት ይቀጥላል ብለን ነው ተስፋ የምናደርገው። ሌላኛውም ወገን ትብብር ካሳየ ህብረተሰቡ፣ እርዳታ ፈላጊ ህብረተሰብ ከችግር ለመታደግ መንግስት አሁንም ቁርጠኛ አቋም አለው። ስለዚህ ስሙዝ ይሆናል ብለን እየጠበቅን ነው።
በቅርቡ የእርዳታ ምግብና ነዳጅ የጫኑ 23 የጭነት መኪኖች ከሰመራ ተነስተው ጉዞ መጀመራቸውን ያስታወቀው መንግስት የህወሓት ታጣቂዎች ተኩስ በመክፈት መንገዱን በመዝጋታቸው ምክንያት ተሽከርካሪዎቹ ከመንገድ መመለሳቸውን መግለጹ ይታወሳል። ይህን ክስ የማይቀበለው ህወሓት በበኩሉ መኪኖቹ ከሰመራ አለመነሳታቸውን ገልጾ ነበር። መንግስት በወቅቱ ጉዞ ጀምረዋል ያላቸው ተሽከርካሪዎች የየትኛው ድርጅት እንደሆኑ ባይገልጽም የዓለም ምግብ ፕሮግራም የኢትዮጵያ ቢሮም የድርጅቱ ተሽከርካሪዎች ከሰመራ እንዳልተነሱ ለቪኦኤ መግለጹ አይዘነጋም። አሁን ላይ ታዲያ የመንገዱ ሁኔታ ምን እንደሚመስልና ከህወሓት ወገን ስላለው ትብብር የጠየቅናቸው ዶክተር ለገሰ ምላሽ ሰጥተውናል።
እንግዲህ የተወሰኑ ትብብሮች ያሉ ይመስላል። አሁን መንገዱ ምንም አይልም። ገና መንቀሳቀስ ስለጀመሩ ከአፋር ከሰመራ 180 ኪሎ ሜትር አካባቢ ስለሚርቅ ያው እንግዲህ አሁንም በአፋር ክልል ውስጥ ነው እየሄዱ ያሉ። ሁሉንም ነገር ይሄ ነው ብለን የምንናገረው እርዳታው አካባቢው ላይ ሲደርስ ነው። አካባቢው ላይ ሲደርስ ያን ጊዜ የሌሎች አካላት ትብብር ምን ይመስላል የሚለውን ነገር መግለጫ እናወጣለን።
የእርዳታ አቅርቦቱ በየብስ ወደ ትግራይ ክልል መግባት እንዲችል የህወሓት ታጣቂዎች ከያዟቸው የአጎራባች ክልል አካባቢዎች ለቀው መውጣት እንዳለባቸው ከዚህ ቀደም መንግስት ማሳሰቡ የሚታወስ ነው። ታዲያ የተያዙ አካባቢዎች ተለቀዋል ወይ ለሚለው ጥያቄ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ምላሽ ይህ ነው።
ይሄ ነው ማለት አልችልም።
ውጊያው ሰቆሟል
አለ። ትላንትም ነበረ አልፎ አልፎ፣ ዛሬም በተወሰነ ደረጃ ወደ ብራሃሌ አካባቢ በአባላም በተወሰኑ አካባቢዎች ነበር።
ስለዚህ ከያዙት አካባቢ ለቀው መውጣታቸው እንደ ቀድመው ሁኔታ አይደለም የተቀመጠው ማለት ነው በመንግስት
አይደለም ማለት የለቀው መውጣት አለባቸው እርዳታው ስሙዝ እንዲሆን ምንም አይነት አካባቢው ግጭት እንዳይኖር በሌሎችም በአካባቢው ባለው ለምሳሌ በሚፈናቀለው የአፋር ማህበረሰብም ሌሎች አይነት ተቃውሞዎች እንዳይነሱ እና እርዳታው በተሳለጠ መልኩ እንዲሄድ ከተፈለገ ሙሉ በሙሉ ለቆ መውጣት አለባቸው። መንግስትም ይዞ ያለውም እኮ በተለያየ መልኩ ከፍተኛ ጥረት እያደረገ ነው።
የህወሓት ታጣቂዎች በአፋር ክልል ይዘዋቸዋል በተባሉ አካባቢዎች ያለው ግጭት የእርዳታ አቅርቦቱ እንዲስተጓጎል በመክንያትነት መቅረቡን የማይቀበለው ህወሓት ለእርዳታው መስተጓጎል መንግስትን ተጠያቂ ከማድረግ ባለፈ የተያዙትን አካባቢዎች ስለመልቀቅ በመንግስት ለቀረበው ጥያቄ የሰጠው ምላሽ የለም። ዛሬ የዓለም ምግብ ፕሮግራም የእርዳታ እህል የጫኑ ተሽከርካሪዎች መጓዝ ጀምረዋል በሚል በመንግስት የተሰጠውን መግለጫ በተመለከተም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከህወሓት ወገን የተባለ ነገር የለም። በዚህ ጉዳይ ላይ ከዓለም ምግብ ፕሮግራምም አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ ዜና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን የመልሶ ማቋቋምና የሰብአዊ እርዳታ አቅርቦቶችን መደገፍ በሚቻልበት ጉዳይ ላይ ወደ አፋር ክልል ሰመራ አቅንተው ከክልሉ ርዕሰ መስተዳድር አቶ አወል አርባ ጋር ተወያይተዋል። በሰመራ ቆይታቸው በአፋር ክልል የመልሶ ማቋቋምና የሰብአዊ እርዳታ ስራዎችን የጎበኙት አምባሳደር ጄኮብሰን በአፋር ክልል በግጭቱ ለተጎዱ ህጻናትና ትምህርት ቤቶች የዩኤስአይዲን አስቸኳይ ድጋፍ ይፋ አድርገዋል። እንደ ጎርጎሮሳውያኑ 2022 ከገባ ወዲህ እስካሁን ዩናይትድ ስቴትስ ለአፋር ክልል 90 ሚሊዮን ዶላር ገደማ የሰብአዊ እርዳታ መስጠቷን ያስታወሱት አምባሳደር ጄኮብሰን በግጭቱ ለተፈናቀሉ ሰዎች ቀጥተኛ ሰብአዊ እርዳታን ጨምሮ ከዩናይትድ ስቴትስ የሚሰጠው ድጋፍ እንደሚቀጥልም ቃል ገብተዋል። በአፋር ክልል በዩኤስአይዲ የተለያዩ ድጋፎች ከሚደረጉላቸው 200 ትምህርት ቤቶች መካከል አንዱ የሆነውን የመግለ ኪቦ አንደኛ ደረጃ ትምህርት ቤትን እንዲሁም ተፈናቃዮችን ጨምሮ ለአፋር ክልል ማህበረሰብ ድጋፍ የሚውል ከ10000 ሜትሪክ ቶን በላይ የሰብአዊ አቅርቦቶችን የያዘውን የዓለም ምግብ ፕሮግራም መጋዘንም ጎብኝተዋል። አምባሳደር ጄኮብሰን ከሰመራ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ ኡስማን ጋር የሰሜኑ ግጭት በዩኒቨርሲቲው ሰራተኞችና ተማሪዎች ላይ ስላደረሰው ተጽዕኖም ተወያይተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀጣዩ ዘገባችንም በአፋር ክልል ያቆየናል። በአፋር ክልል የተከፈተ አዲስ የውጊያ ግንባር በጠብ የሚፈላለጉትን ሁለት ወገኖች ወደ ሰላም ለማምጣት የሚደረገውን ጥረት ለአደጋ ሳያጋልጠው አይቀርም ሲሉ 3 የክልሉ ባለስልጣናትና 3 ዲፕሎማቶች ተናገሩ። ባለፈው ሳምንት የታወጀው የተኩስ አቁም ስምምነት በአንዳንድ አካባቢዎች ሳይጣስ አልቀረም ነው ያሉት ዲፕሎማቶቹና ባለስልጣናቱ። ይህ እንደዚህ እንዳለ ካለፈው ጥር ወር መጀመሪያ አንስቶ በአፋር ክልል በተካሄደው ጦርነት 300 ሺህ ያክል ሰዎች ቀያቸውን ጥለው እንዲፈልሱ ማድረጉን የክልሉ መንግስት ይናገራል። ዘገባው የሮይተርስ ነው፣ አሉላ ከበደ ያቀርባል።
መጀመሪያ በትግራይ ከዛም በአማራና በአፋር ክልል የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ወራት በአፋር ክልል እንደ አዲስ የተቀሰቀሰ ውጊያ በኢትዮጵያ መንግስትና በህወሓት ኃይሎች መካከል የሰላም ጥረት እየተወራ ባለበት ነው። የህወሓት ኃይሎች በትግራይ ላይ በአፋር ኃይሎችና በአጋሮቻቸው የተከፈተብንን ጥቃት ለመመለስ ያደረግነው ነው ቢሉም የክልሉ ባለስልጣናት ግን በትግራይ ኃይሎች ወረራ ተፈጸመብን ይላሉ። ውከቱን ሸሽተው ቀያቸውን ጥለው ለመሰደድ ከተገደዱት መካከል በየካቲት ወር መጀመሪያ ግድም በባህሪሌ ከተማ የደረሰውን ጥቃት የሚያስረዱት አይሻ አሊ አንዷ ናቸው።
የመጣሁት ከበርሃሌ ነው። ቁጥራቸው 12 የሚደርሱ ዘመዶችን በማጣቴ ነው እዚህ የመጣሁት። ህጻናት፣ አዛውንቶችና ልዩ እርዳታ የሚያስፈልጋቸው አሉባቸው። በወቅቱ ህጻናት ምግብ በመመገብ ላይ ነበሩ። የተቀረው ቤተሰብና አንዳንድ የሰፈር ሰዎች ደግሞ ከቤቶቹ አቅራቢያ ተሰባስበው ነበር። የህወሓት ታጣቂዎች ድንገት ተኩሱን የከፈቱብን።
አይሻ ትተውት ከመጡት የመኖሪያ ቀያቸው በስተደቡብ ምስራቅ 130 ኪሎ ሜትር ላይ በምትገኘው አፍዴራ የተፈናቀሉ ሰዎች ከተጠለሉበት መጋዘን መሰል ስፍራ ሆነው ለቀረበላቸው ጥያቄ ሲመልሱ መላው የቤተሰባቸው አባላት በግርግር ወቅት መበተናቸውንና ሰባት ልጆቻቸው እስካሁን የገቡበትን እንደማያውቁ ይናገራሉ። የመኖሪያ ቤታቸው በቦምብ በተመታበት ወቅት ሌሎች 12 ዘመዶቻቸው መገደላቸውንም ጨምረው አስረድተዋል። ከነኚህም መካከል እህታቸውና አምስት ልጆቻቸው እንዲሁም አንዲት ነፍሰ ጡር ያጎታቸው ልጅ ይገኙበታል። አይሻ ለጥቃቱ የህዋት ኃይሎች ተጠያቂ ያደርጋሉ።
የቆሰሉትን ሰብስበን የምንችለውን ተሸክመን የበርካታ ሰዎችን አስክሬንና የተቆራረጡ የሰውነት አካላት በወደቀበት ቦታ ትተን ተጓዝን። በየቦታው ብዙ ደም ፈሶና የሰውነት ክፍል ወዳድቆ ይታይ ነበር። ከቆሰሉት ውስጥ አናታቸው ላይ የተመቱም አሉ። ከፊሉም ከባድ ጉዳት የደረሰባቸው ናቸው።
በካምፑ የሚገኙ ሌሎች ሁለት ጎረቤታሞችም በጊዜው ስለተካሄደ ከባድ ውጊያና የሰላማዊ ሰዎች ህይወት ማለፉን ይናገራሉ። ሮይተርስ አይሻ ያስረዱትንም ሆነ የሁለቱን ጎረቤታሞች መረጃዎች ከሌላ ምንጭ ማረጋገጥ አለመቻሉን ዘግቧል። በዘፈቀደ የጥቃታቸው ኢላማ ያደርጉን ነበር ያሉት አይሻ አክለውም መኖሪያ ቤቶቻቸውንና አካባቢውን በከባድ መሳሪያ ማውደማቸውን ተናግረዋል። የህዋቱ ቃል አቀባይ አቶ ጌታቸው በበርሄሌና በሌሎች አፋር ክልል አካባቢዎች በሰላማዊ ሰዎች ላይ የተፈጸሙት እንግዲያዎች አስመልክቶ ለቀረቡላቸው ጥያቄዎች መልስ አልሰጡም። ይሁንና ቡድናቸው ካሁን ቀደም ሰላማዊ ሰዎችን ኢላማ ማድረግን አስመልክቶ የሚቀርቡ ወንጀላዎችን በተደጋጋሚ አስተባብሏል። ይህ በእንዲህ እንዳለ ተፈናቃዮች አሁንም በብዛት እየጎረፉባቸው ያሉት የአፍዴራ ካምፖች የንጹህ ውሃ፣ የመጠለያና የምግብ እጥረት መኖሩን በተባበሩት መንግስታት የዓለም ምግብ ፕሮግራም አስታውቋል። የአፋር ክልል የእርዳታ ጽህፈት ቤቱ መሐመድ ሁሴን ክልሉ በዓለም አቀፉ የረድኤት ቡድኖች ችላ ተብለዋል ይላሉ።
The humanitarian situation is very severe. Most of mothers, children, disabled people are now mostly suffering.
ሰብአዊ ሁኔታው በጣም ከባድ ነው። አብዛኞቹ እናቶች፣ ህጻናትና የአካል ጉዳተኞች በስቃይ ላይ ናቸው። ስለሆነም ለነዚህ የማህበረሰብ አባላትና ተፈናቅለው ለሚገኙት ብዙዎቹ አስቸኳይ የምግብ የመጠለያና የህክምና እርዳታ፣ ሌሎች ቁሳቁሶች እንዲሁም ውሃና የንጽህና መጠበቂያ አገልግሎት መስጫዎች ያስፈልጉናል።
የመንግስታቱ ድርጅት የሰብአዊ ጉዳይ ጽህፈት ቤት በበኩሉ በግጭቱ ሳቢያ በክልሉ አንዳንድ አካባቢዎች መድረስ እንደማይቻልና አጠቃላይ ጥረቱም በገንዘብ በአቅርቦትና በአጋሮች እጦት መስተጓጎሉን ይናገራል። ድርጅቱ ባለፈው የካቲት ወር ባወጣው ሪፖርት በክልሉ ከሚገኙት 1/5 የሚሆኑት የጤና ተቋማት ህሙማን ሊደርሱባቸው ስለማይችሉ ወይም የተዘረፉና የወደሙ በመሆናቸው አገልግሎት አይሰጡም። ከአፍዴራ በስተደቡብ 150 ኪሎ ሜትሮች ርቀት ላይ የሚገኘው የክልሉ ትልቁ የጤና ተቋም የዱብቲ ሪፈራል ሆስፒታል ሐኪሞች ለሮይተርስ እንደተናገሩት የቆሰሉና ለከፍተኛ የምግብ እጥረት የተጋለጡ ህሙማን በየቀኑ የሚመጡ በመሆናቸው የመድኃኒትና ህሙማንን ተቀብለው የሚረዱበት ቦታ እጥረት ገጥሟቸዋል። የሆስፒታሉ ዋና አስተዳዳሪ መሐመድ ዩሱፍ እንዳስረዱትም ካለፈው ጥር ወር አንስቶ ሴቶችና ህጻናትን ጨምሮ ቁጥራቸው 300 የሚጠጉ ሰዎች በጥቃቱ ቆስለው ህክምና እርዳታ ፍለጋ ወደ ሆስፒታላቸው መጥተዋል።
Now we are running out of resources like consumable medications.
አሁን በየዕለት የሚወሰዱና ለድንገተኛ እርዳታ የሚውሉ መድኃኒቶችን ጨምሮ የህክምና እርዳታ መስጠት የሚያስችሉ ነገሮች በሙሉ አልቀውብናል። ከአዲስ አበባና ከሌሎች አካባቢዎች በግዢ ወይም በእርዳታ ለማግኘት እየሞከርን ነው። ሆኖም ውጊያው በዚሁ ከቀጠለ ግን ከዚህ የበረታ ፈተና ይገጥመናል።
ታምር ኢብራሂም የዱብቲ ሆስፒታል ከፍተኛ ነርስ ናቸው።
እዚህ በሁለት ወር ከጦርነት ከተጀመረ ወር በኋላ በሳምንት ከ25 ኬዝ እና ያለ ህጻናቶችን በተመለከተ ማለት ነው። አራት ከተመረን ከዛም በላይ ነው። ይሄ 25 የሚሆኑ ህጻናቶች ብቻ ነው። ለም ፈንዶች በየቦታ ተቀብረው ነው የሄዱት። ነፃ ወጡ ቦታዎች ናቸው ብለው ሰዎቹ ስራ ሲጀምሩ እዛ ላይ ነው አሁን አደጋው እየደረሰ ያለው እና በጣም አስቸጋሪ ሁኔታ ያለ ፈቅዶልናል።
በሌላ በኩል ሮይተርስ የተመለከተው የተባበሩት መንግስታት የጸጥታ ጉዳዮች ውስጥ ማስታወሻ በመጋቢት 2 እና 3 በበርሄሌ አካባቢ ውጊያ እንደነበር ያመለክታል።
ከ ከሰሜን ኢትዮጵያ ግጭት ዙሪያ ሳንወጣ በኢትዮጵያ የፌዴራል መንግስትና በትግራይ ኃይሎች መካከል የሚካሄደው ጦርነት እንደ አውሮፓውያን አቆጣጠር ከ2020 ዓ.ም ጀምሮ ወደ 2 ሚሊዮን የሚደርሱ ሰዎችን አፈናቅሏል። እንደተባበሩት መንግስታት ገለጻ በዚህ ወቅት ውጊያው ወደ አፋር ክልል በመዛመት ለደህንነታቸው መጠለያ የሚሹ ኤርትራውያን ስደተኞችን ጨምሮ ሌሎች በርካታ ኢትዮጵያውያንን አፈናቅሏል። የአሜሪካ ድምጽ ዘጋቢ ቬኔሲየስ አሲስ ከኢትዮጵያ አፋር ክልል የተላከውን ዘገባ ደረጀ ደስታ ያቀርባል።
ኤርትራዊዋ ስደተኛ ጁማ አሊ መሐመድ በኢትዮጵያ ውስጥ ለ15 ዓመታት በሰላም ኖረዋል። ይሁን እንጂ ካለፈው የካቲት ወር መግቢያ ጀምሮ በኢትዮጵያ ፌዴራል ኃይሎች በአጋሮቻቸውና በትግራይ ኃይሎች መካከል የሚካሄደው ውጊያ ወደ አፋር ተዛምቷል። ይህ በመሆኑም ጁማና ቤተሰባቸው ለደህንነታቸው ሲባል አካባቢውን እንዲለቁ አስገድዷቸዋል። በግጭቱ ሳቢያ በተነሳው መደነጋገር ከባለቤታቸውና ከሁለቱ ልጆቻቸው ጋር ተለያይተዋል። በተለያየ አቅጣጫ ተጉዘዋል። እሳቸውና ሌሎች 3 ልጆቻቸው ቀድሞ የጨው መጋዘን በነበረው ስፍራ ለመኖር ተገደዋል። ኤርትራዊዋ ጁማ አሊ መሐመድ እንዲህ ይላሉ።
በምናመልጥበት ሰዓት ባለቤቴና ሌሎቹ ልጆቻችን የተለያየ መንገድ ይዘው ነው የተጓዙት። አሁን እዚህ ብዙ ነገር ያስፈልገናል። በትግል ነው ያለነው።
የተባበሩት መንግስታት የስደተኞች ኤጀንሲ UNHCR በአፋር በተካሄደው ውጊያ እንደ ጁማ ያሉ በሺዎች የሚቆጠሩ ሰዎች ተፈናቅለዋል። የUNHCR ከፍተኛ የአስቸኳይ ጊዜ አስተባባሪ አስትሪድ ካስሊን እንዲህ ይላሉ።
The security in the area is very volatile, especially
በትግራይና በአፋር ድንበር አካባቢ ያለው የጸጥታ ሁኔታ በጣም አደገኛ ነው። በርግጥ የካቲት ውስጥ ወደ 26000 ሰዎች እንዲፈናቀሉ አድርጓል። ከአፋር ግን የተፈናቀሉት ወደ 300000 ይሆናሉ። ስለዚህ ይህ አሁንም በጣም እያሳሰበን ነው።
የ50 አመቱ ሳላ አሊ መሐመድና ጥቂት ዘመዶቻቸው የአባላን ከተማ ለቀው ሲሰደዱ የለበሱት ልብስ ብቻ እንደያዙ ነው። እንዲህ ይላሉ ሳላ።
We left everything there. I'm here with my daughter and her children.
ሁሉንም ነገር እዚያው ነው የተውነው። እኔ አሁን እዚያ ያለሁት ከሴት ልጄና ከሷ ልጆች ወይንም ከልጅ ልጆቼ ጋር ነው። ቀሪዎቹ የቤተሰብ አባላት ግን ጠፍተዋል።
ከአባላ የተፈናቀሉ ሌሎች ሰዎች ቀድሞ ሁለተኛ አጠቃላይ ደረጃ ትምህርት ቤት በነበረው ቦታ ተጠልለዋል። መማሪያ ክፍሎች ወደ መኝታ ቤትነት ተቀይረዋል። የአቻ ሰይድ መሐመድ ባለቤት ከአማጽያኑ ጋር ሲዋጉ ተገድለዋል። ጦርነቱ ባለቤታቸውን የነጠቃቸው አይቻ እንዲህ ብለዋል።
He was a farmer and joined the militia to defend the town. After 2 days he was shot and died.
አርሶ አደር ነበር። ከተማይቱን ለመታደግ ከሚሊሻዎች ጋር ተቀላቀለ። ከሁለት ቀን በኋላ ስለተመታ ወደቀ። በአግባቡ እንቀብረው ዘንድ እንኳን ምንም ጊዜ አላገኘንም።
ሰላማዊ ዜጎች የሚወጡበት የሰብአዊነት መውጫ በር ከቀናት በፊት ሲታወጅ እርዳታ ወደሚያስፈልጋቸው ሰዎች ይደርሳል ስለተባለ ተስፋ አሳድሮ ነበር። ይሁን እንጂ ከሱ ይልቅ በዚህ ሳምንት በአፋር ውጊያ መኖሩ ተዘግቧል። ይህ በእንዲህ እንዳለ ከአፋር የተፈናቀሉ የመጠለያ ጣቢያዎቻቸውን ለማሻሻል እየሰሩ ሲሆን ይህ ለአጭር ጊዜ የሚቆዩበት ስፍራ መሆኑንም ተስፋ ያደርጋሉ። ኤርትራዊዋ ስደተኛ
ወደ ተከታዩ ዘገባችን እንለፍ። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ገላሳ ድልቦ ትላንት መጋቢት 21 ቀን 2014 ዓ.ም ሌሊት በድንገተኛ የልብ ህመም ማረፋቸውን የቤተሰባቸው አባል ለአሜሪካ ድምጽ ገልጸዋል። አቶ ገላሳ ድልቦ በማረፋቸው የኦሮሞ ነጻነት ግንባር ኦነግ፣ የኢትዮጵያ የህዝብ ተወካዮች ምክር ቤትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ አካላት የሀዘን መግለጫ አውጥተዋል። አቶ ገላሳ የምክር ቤቱ አባልና የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ነበሩ። ፀሐይ ዳምጠው ዝርዝር አላት።
በምስራቅ ወለጋ ነቀምቴ ከተማ ተወልደው ያደጉት የኦሮሞ ነጻነት ግንባር ኦነግ
የቀድሞ ሊቀመንበር አቶ ገላሳ ድልቦ ያረፉት በድንገተኛ ህመም መሆኑን የወንድማቸው ልጅ አቶ ተስፋ የበቀለ ለአሜሪካ ድምጽ ተናግረዋል።
ህመም እንኳን እስከዚህም አልነበረም። ድንገት ነው በቃ ያው ከምሽቱ 4 ሰዓት ራሱን በልቶ ከዚያ በኋላ ወደ 6 ሰዓት አካባቢ በቃ በግር ነው ተሳፍረው እንዲያውም መኪናውን ሄደው አመመኝ ምናምንም የለም ድካም አለው በቃ ምንም ነቤት ገባ። መጨረሻ ላይ እንደዚህ ነገር ተከሰተ። ያው ከምሽቱ 7 ሰዓት ላይ ያረፉት መጨረሻ ላይ ሐኪሞችም ታግለው ነበር እኛተርፋ
አቶ ተስፋዬ አክለውም አቶ ገላሳ በኦሮሞ ትግል ውስጥ ትልቅ ሚና የነበራቸው መሆኑን አስታውሰው በማህበራዊ ህይወታቸው ተግባቢ ነበሩ ሲሉ ገልጸዋል።
እውነት ለሰው አሳቢ፣ ለሀገር አሳቢ፣ ለራሱ ሳይኖር ነው በቃ እንግዲህ ለሰው እየኖረው እግዚአብሔር ደግሞ እንግዲህ ወሰደው በቃ ምንም ማድረግ አልተቻለም። እኛው ነው የኖረው ማለት ይቻላል በቃ እኛ ነው ሰው ሰው ሲያሳድገን የነበረ ለኦሮሞ ህዝብ ነው በቃ እሱ ለምን ትዳር እንኳን አትይዝም ሲባል እኔ ልጆቼ ማለት ህዝቤ ማለት ነው ይላል በቃ ሌላ ምንም ነገር የሚያወራው ነገር የለም በቃ እሱ መልካምነት ብቻ ነው እኛን እንኳን ሲመግረን ሰብስቦ መልካምነት በቃ ማወቅን፣ ማንበብን፣ ትዕግስትን፣ ምክርን ነው የምንለገሱ ጊዜ።
ጠቅላይ ሚኒስትር አብይ አህመድ በበኩላቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አቶ ገላሳን ያጣናቸው ይበልጥ በሚያስፈልጉን ጊዜ ነው ብለዋል። አቶ ገላሳ ድልቦ ከተማሪዎች ንቅናቄ ጀምሮ ለኦሮሞ ህዝብ ነጻነትና እኩልነት መታገላቸውን አስታውሷል። በተለይ በሶማሌ በነበራቸው የትግል ቆይታ ብዙ መከራና ችግር እንዳሳለፉ አጫውተኝ ነበር ብለዋል ጠቅላይ ሚኒስትሩም። አቶ ገላሳ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ በተደረገላቸው ግብዣ ኢትዮጵያ ከገቡ በኋላ በ2013 ዓ.ም በግላቸው በተወዳደሩበት በምስራቅ ሐረርጌ በድን ወረዳና አካባቢዎቹ ውስጥ ተመርጠው የህዝብ ተወካዮች ምክር ቤት አባል ነበሩ። አቶ ገላሳ ድልቦ እንደ አውሮፓውያኑ አቆጣጠር ከ1992 ዓ.ም ጀምሮ በኦሮሞ ትግል ውስጥ የማይተካ ሚና ነበራቸው ሲል መግለጫ ያወጣው የኦሮሞ ነጻነት ግንባር ፓርቲ በበኩሉ ወደ ኢትዮጵያ ከተመለሱ በኋላ በሀገሪቱ ፖለቲካ ውስጥ የራሳቸውን አስተዋጽኦ ሲያበረክቱ እንደነበር በማስታወስ ህይወታቸው በማለፉ የተሰማውን ሐዘን ገልጸዋል። አቶ ገላሳ የምክር ቤቱ አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ነበሩ። የአቶ ገላሳ ድልቦ የቀብር ሰነ ስርዓት የፊታችን ቅዳሜ መጋቢት 24 ቀን 2014 ዓ.ም በቅድስት ስላሴ ካቴድራል የሚፈጸም መሆኑን የህዝብ ተወካዮች ምክር ቤት ገልጿል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በተከታዩ ዘገባችን የዩክሬንን ጦርነት እንመለከታለን። ሩሲያ ወታደሮቿን ከዩክሬን ግዛት በአስቸኳይ እንድታስወጣና እንዲሁም በሚሊዮኖች ላይ መጠኑ የበዛ ስቃይና ሐዘን አስከትሏል ያሉትን ጦርነት እንድታቆም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት ጥሪ ያቀረቡ። ከፍተኛ ኮሚሽነሯ በዩክሬን ያለውን ሁኔታ አስመልክቶ ይህን የቅርብ ጊዜ ግምገማቸውን በያዝነው ሳምንት ነው ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያቀረቡት። ሊዛ ሽሌን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በዩክሬን ያለውን ሁኔታ ሩሲያ ያቺን አገር ከወረረችበት ከአንድ ወር በፊት አንስቶ የዩክሬን ሕዝብ እየተጋፈጠ ያለውን ሕያው ቅዠት ያሉት የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ሚሼል ባችሌት ጦርነቱ ማብቃት አለበት ሲሉ ለሰብአዊ መብት ምክር ቤቱ ተናግረዋል። እስካሁን በታወቀው 1189 ንጹሐን ዜጎች መገደላቸውን እንዲሁም ሌሎች ቁጥራቸው 1900 የሚደርሱ መቁሰላቸውን የተናገሩት ኮሚሽነሯ ሳያቋርጥ የሚወርደው የቦምብ ናዳና የሩሲያ ጦር የሚያፈነዳቸው ሌሎች ተቀጣጣይ መሳሪያዎች በሲቪሎች መኖሪያ ቤቶች፣ መሰረተ ልማቶች፣ በሆስፒታሎችና በትምህርት ቤቶች ላይ መጠነ ሰፊ ውድመት አድርሰዋል ብለዋል። እንደ ማሪፖል ያሉ ከተሞች ወደ ትቢያነት ሊቀየሩ መቃረባቸውንና ያለ አንዳች ርኅራኄ የቦምብ ድብደባው የወረደባቸው ሌሎችም የሌለ ሆነዋል ነው ያሉት ባችሌት። አክለውም የሩሲያ ወታደሮች ሕዝብ በሚበዛባቸው አካባቢዎች ቢያንስ 2 ደርዘን ያህል ጊዜ ክላስተር ጦር መሳሪያዎችን ተጠቅመዋል የሚል ተአማኒነት ያለው ክስ ጽሕፈት ቤታቸው እንደደረሰውም አመልክተዋል። የዩክሬን ኃይሎች እንደዚህ አይነት መሳሪያዎችን ተጠቅመዋል የሚለውንም ክስ ጽሕፈት ቤታቸው እየመረመረ መሆኑን ተናግረዋል።
Indiscriminate attacks are prohibited under international humanitarian law and may amount to war crimes.
ያገኙትን ሁሉ የጥቃት ኢላማ ማድረግ በዓለም አቀፉ የሰብአዊነት ድንጋጌ መሰረት የተከለከለና ከጦር ወንጀል የሚቆጠር ነው። ቁጥራቸው የበዛ ሲቪሎች የጥቃቱ ሰለባ መሆናቸውና በሲቪሎች ንብረት ላይ የተፈጸመው ከፍተኛ ውድመትም በውጊያ ወቅት ሲቪሎችንና ተዋጊዎችን እንዲሁም በሲቪሎች ንብረት ወይም ይዞታዎችና በወታደራዊ ኢላማዎች መካከል ልዩነት እንዲደረግ የሚያስገድደውን መርህ ያላከበረ ድርጊት አይነተኛ አመላካቾች ናቸው።
ሩሲያ በአገራቸው ላይ የፈጸመችውንና ያልአንዳች ቆስቋሽ መንስኤ የተፈጸመ ነው ያሉትን ጥቃት ያወገዙት በጄኔቫ የተባበሩት መንግስታት ድርጅት የዩክሬኗ አምባሳደር የቬኒያ ፊሊፔንኮ በበኩላቸው ሩሲያ በአንዲት ሉዓላዊት አገር ላይ የወሰደችው እርምጃ ለማቀፍ ግንኙነቶች በሚመሩበት መሰረታዊ ስርዓቶችና ደንቦች ላይ ጭምር የተነጣጠረ ጥቃት ነው ብለውታል።
This step by the country occupying a seat in the UN Security Council.
ይህ ድርጊት በመንግስታቱ ድርጅት የጸጥታው ምክር ቤትና በሰብአዊ መብቶች ምክር ቤት መቀመጫ ባላት ሀገር የተፈጸመ የመንግስታቱን ድርጅት ቻርተርና የዓለም አቀፍ ህግ መሰረታዊ መርሆችን በግልጽ የጣሰ ለዘለቄታውም ዓለም በመተመረበትና በመተከተለው ስርዓት እንዲሁም በሰብአዊነት ላይ አሉታዊ ተጽዕኖን የሚያሳድር ነው።
ሩሲያ በሲቪሎች ላይ መጠነ ሰፊ የመብት ጥሰትና በደል መፈጸሟን የተለያዩ መርማሪ ቡድኖች የደረሱበትን ድምዳሜ ውድቅ በማድረግ አስተያየት የሰጡት ደግሞ በጄኔቫ የሩሲያው ሚስዮን ዋና ጸሐፊ ያሮስላቭ ኤሬሚን ናቸው። ይልቁንም የዩክሬን ወታደሮች ፈጽመዋል ያሏቸውን በርካታ ወንጀሎች መዘርዘር መርጠዋል። ከነኚህም ውስጥ ማሪፑል ውስጥ ያሉ ሲቪሎች ወደ ሩሲያ አቅንተው ከዚያ መጠለል እንዳይችሉ ማገድ፣ ሲቪሎችን እንደ መከላከያ ጋሻ መጠቀም፣ ፋብሪካዎችን ማፈንዳትና ሩሲያን መወንጀል ይገኙበታል ብለዋል። በአስተርጓሚያቸው አማካኝነት በሰጡት አስተያየት የዩክሬን ጦር ሰራዊት በሩሲያ ምርኮኞችና በንጹሃን ዜጎች ላይም ስቃይ ይፈጽማል ሲሉ ከሰዋል።
All these atrocities against civilians were carried out with the use of weaponry supply.
ይሁሉ ግፍና በደል በሰላማዊ ዜጎች ላይ የተፈጸመው ምዕራባውያን አገሮች ያቀረቡትን የጦር መሳሪያ በመጠቀም ነው። ከፍተኛ ኮሚሽነሩና የሰብአዊ መብቶች ከፍተኛ ኮሚሽነር ጽፈት ቤቱ እነዚህን ሁኔታዎች እንዲገመግሙ እናሳስባለን።
በዩክሬን ጉዳይ ላይ በተካሄደው ውይይት የተሳተፉ 50 ያህል አገሮች ሩሲያ ያቀረበችውን መከራከሪያ አልተቀበሉትም። አንድ በአንድም እየተነሱ በመቆም ህገወጥ ያሉትን ሩሲያ በዩክሬን ላይ እያካሄደች ያለችውን ጦርነት እንድታቆም ሲሉ ጠይቀዋል።
እያዳመጣችሁት ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የሐሙስ ምሽት መሰናዷችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ቀዳሚ አድርገን የያዝነው የተፈጥሮ አካባቢ ሳይንስና ህይወት ነው። በኢትዮጵያ ደመናን በማበልጸግ ወይም በክላውድ ሲዲንግ የዝናብ መጠንን ለመጨመር የሚደረገው ጥረት ተጠናክሮ መቀጠሉን በጠቅላይ ሚኒስትር ጽህፈት ቤት የቴክኖሎጂ አማካሪ አቶ ዮዳሄ አሪያስ ስላሴ ለአሜሪካ ድምጽ ገልጸዋል። አቶ ዮዳሄ የተፈጥሮ ደመና በሌለበት ዝናብ ማዝነብ የማይቻልም እንደሚቻልም ጨምረው ገልጸዋል። አማካሪው እንዳሉት ይህንንም ተግባር ሊያግዙ የሚችሉ ጀነሬተሮች እየተተከሉ ነው ብለዋል። በሌላ በኩል የኢትዮጵያ ሜትሮሎጂ ኢንስቲትዩት ዘንድሮ በመዝነብ ላይ የሚገኘው የዝናብ መጠን መቀነሱን አስታውቋል። ናኮር መልካ ተጨማሪ ዘገባ አለው።
ባለፈው 2013 ዓ.ም እንደ ሙከራ የተጀመረው ደመናን የማበልጸግ ወይም ክላውድ ሲዲንግ ቴክኖሎጂ ትግበራ ጥረት ቀጥሏል። በዚህ በ2014 ዓ.ም ውስጥ ስላለበት ደረጃም በጠቅላይ ሚኒስትር ጽህፈት ቤት የቴክኖሎጂ አማካሪ አቶ ዮዳሄ አሪያስላሴ አብራርተዋል።
2013 ላይ አንዴ ተሞክሯል በልግ ላይ፣ 2014 ላይ ሁለተኛ ዙር እየተሞከረ ነው። ያኔ የተሞከረው ወደ ሰሜን የአባይ ተፋሰስ አካባቢ ነበር፣ ጎጃም ሰሜን ሸዋ ምናምን ሄዳዎች ላይ። አሁን ደግሞ ኮንሶ፣ ቦረና፣ ሊበን፣ ደቡብ ሶማሌ፣ አፍደር አካባቢ ነው በስፋት እየተሞከረ ያለው። አሁን የዚህን አመቱን ለየት የሚያደርገው ደረቅ አካባቢዎች ናቸው። በተለይ ቦረናና ወደ አፍዴር ወደ ሊበን ደቡብ ሶማሌ ደረቅ አካባቢ ማለት በዓመት የሚያገኘው ዝናብ መጠን ዝቅተኛ ነው፣ በተፈጥሮ የሚያገኘው ማለት ነው።
አቶ ዮዳይ እንዳሉት ደመናን ለማበልጸግና የዝናብን መጠን ለመጨመር የመሬትም ሆነ የአየር ቴክኖሎጂን መጠቀም የሚቻል ሲሆን በቦረና ዞን ነገሌ ቦረና፣ ያቤሎና ሜጋ ሶስት መለስተኛ የዞን ከተሞች ላይ የመሬት ጄኔሬተሮች ተከላ እየተከናወነ መሆኑን አስታውቀዋል። ይህም የተፈጥሮ ደመናን ተጠቅሞ የዝናብ መጠንን ለመጨመር እንደሚያግዝ በመጠቆም ክምር የተፈጥሮ ደመና በሌለበት ይህ ተግባር ሊከናወን እንደማይችል ነው የገለጹት የቴክኖሎጂ አማካሪው።
ደመና በሌለበት ማዝነብ የሚችል ቴክኖሎጂ አይደለም። ደመና የግድ ያስፈልጋል፣ የተፈጥሮ ደመና ማለት ከደመናም ከኖርማል የደመና አይነቶች ደግሞ ልዩ የሆነ ኪሙለስ የሚባል ክምር ደመና አይነት ግዴታ ያስፈልገዋል አሁን ያለው ቴክኖሎጂ እንዲሰራ። ክምር ደመናውም ላይ እንዳለ በቃ ያለውን ውሃ ሁሉ ያወርደዋል ማለት ሳይሆን እስከ 30% ይጨምራል።
ጅግጅጋና ቀብሪ በያ ከተሞች ውስጥ ከመሬት ላይ ሆነው ደመናን እንዲዘንብ የሚያደርጉ የመሬት ጄኔሬተሮች መተከላቸውን ያስታወቁት ደግሞ በኢትዮጵያ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች የትንበያና ቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ አሸናፊ ሙልነ ናቸው።
እየተተከለ ያለው ከመሬት በሚተኮሱ የደመና ማበልጸጊያ አይነት ቴክኖሎጂ ነው። በአውሮፕላን የርጭት ሙከራ ከአሁን በፊት ውጪ በመጡ ባለሙያዎች አዲስ አበባና የተለያዩ አካባቢዎች ላይ ተሞክሮ ውጤታማ አይነት ይዘት ላይ ተደርሶበታል እና እንግዲህ አሁን በተወሰኑ ድርቅ በሚስተዋልባቸው አካባቢዎች በሶማሌ ክልል ደቡባዊ ሶማሌ፣ ደቡብ ምስራቅ ሶማሌ፣ የደቡብ ኦሮሚያ አካባቢዎች ነባሌ፣ ቦረና ድርቁ በብዛት በሚንጸባረቅባቸው አካባቢዎች ላይ ሙከራ ይደረጋል ተብሎ እየተጠበቀ ነው ማለት ነው።
ቡድን መሪው ሁለቱ ቦታዎች የተመረጡበትንም ምክንያት ሲያብራሩ
አንደኛው ከፍታውም ደህና ነው፣ የጅጅጋ አካባቢ ቀብሪ በኛም ጥሩ አይነት ይዘት ያለው ከፍታ ነው። ሌላው ያው አንድ ቦታ ቢተኮስም የዚህ አይነት ሪያክሽኑ እስከ 60ዎቹ በኪሎ ሜትር ርቀት ድረስ ትግበራው በጣም ውጤታማ በሆነ ረገድ መረጃ መስጠት ይችላል። ይሄ ደግሞ በተለይ በጅጅጋ ዙሪያ እስከላይ ባሉ አካባቢ ላይ በብዛት የጅጅጋን ወረዳን ጨምሮ ፋፈን ዞን ላይ ትልቅ ኢምፓክት ይኖረዋል። ቀብሪ በያ በታችም ያለው እስከ ደጋ ሀቡር ባሉ ቀሪ ብልግ ዝናብ የሚጠበቅባቸው መስመሮች ላይ ነው። በተለይ ወደ ደጋ ሀቡር እና ትንሽ ወደ ዋርዴር ነው ከዚህ በኋላ ሻል ያለ የእርጥበት መጠንም ይገኛል ተብሎ የሚጠበቀው ምናልባት በግንቦት ወቅት። በተለይም
በጠቅላይ ሚኒስትሩ ጽህፈት ቤት የቴክኖሎጂ አማካሪው አቶ ዮዳሄ ዝናብ የሚቀንስባቸው አካባቢዎች ላይ ደመናን የማበልጸግ ቴክኖሎጂው ሊኖረው ይችላል ስላሉት ጠቀሜታና ወጪውንም በተመለከተ እንዲህ ገልጸዋል።
ትርፍና ኪሳራው በተለይ እንደዚህ አርብቶ አደር ቦታዎች ላይ ብዙ ሚሊዮን ዶላር ነው የሚወጣው። የከብት መኖ ከውጭ ኢምፖርት ይደረጋል። የከብት መኖ ብዙ ሰው ላያውቅ ይችላል። ያን ሁሉ ሚሊዮን ዶላር ትንሽ የካፍያ ቢያካፋ ወይም የተሻለ ዝናብ ቢገኝ ይቀራል ማለት ነው። ምክንያቱም የከብት መኖ ከውጭ የሚመጣው መሬቱ ደረቅ ሲሆን ከብት የሚበላው ሲያጥፍ ግልጽ የሆነ ትርፍ አለው። ምክንያቱም አርብቶ አደሩም ገበሬውም በዝናብ ላይ ጥገኛ ስለሆነ ያው ትሰራው ወጪው ነው። ለምሳሌ በአይሮፕላን ከሆነ የምትሰራው አይሮፕላን ነዳጅ አለ፣ ሌሎቹ ዩሶቾች አሉ። በመሬት ከሆነ ወጪው ይቀንሳል፣ ግን አኪሬሲው አነጣጥረህ ደመናውን ማግኘቱ እንትኑ ስለሚቀንስ የተወሰነ ኮስት ቤኔፊቱ እሱ መታየት አለበት። በቋሚነት ይሰራ የሚለው ውሳኔ እንዳለው ነው። ከመሬት ይሁን ከአየር የሚለው ይቀያየራል ማለት ነው።
ቴክኖሎጂው በሌሎች ሀገሮችም ጥቅም ላይ ይውላል ያሉት አቶ ዮዳሄ ኢትዮጵያ ቴክኖሎጂውን በስፋት ለመጠቀምና አቅሟን ለማጎልበት ስለሚደረገው ጥረትም ገልጸዋል።
ያለፈውም አመት የዚህም አመት አበረታች የሆነ ውጤት በመስራቱ የተሻለ ነገር ታይቷል። ግን ምን ያህል በመስራታችን 10% ዝናብ ጨምረናል 20% ማለት አንችልም። ምክንያቱም በተፈጥሮ የትኛው እንደዘነበ ይህ ደግሞ በተረጨው ኬሚካል ምክንያት ምን ያህል ውሃ እንደጨመረ መናገር በጣም ከባድ ስለሆነ ማለት አቅም አዳብረናል ለማለት ገና ነን። ገና ሁለተኛ ዙር ሙከራ ላይ ነው። አቅም አዳበርን የምንለው ራሱን የቻለ የኬሚካል ማምረቻ ማዕከል፣ ራሱን የቻለ ይህን ክላውድ ሲዲንግ ብቻ የሚሰራ ክፍል ዲፓርትመንት ኖሮን ሲሆን አቅም አለን እንላለን። ወደ እሱ ግን እንደዚህ በቋሚነት እንዲሰራ የሚል አቅጣጫ ከመንግስት ተሰጥቷል።
በሌላ በኩል የኢትዮጵያ ሜትሮሎጂ ኢንስቲትዩት ዘንድሮ በመዝነብ ላይ የሚገኘው የበልግ ዝናብ መጠን መቀነሱን አስታውቋል። በኢንስቲትዩቱ የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዳይሬክተር ወይዘሮ ጫሊ ደበሌ የበልግ ደግ ዝናብ የቀነሰበትን ምክንያት ያብራራሉ።
ዋነኛው አንዱ የኢሊኖ ላኒና መንላቸው የፓስፊክ ውቅያኖስ መካከለኛውና ምስራቃዊ ክፍል የውሃው አካል ከመደበኛ በላይ መሞቅና መቀዝቀዝ አሉታዊና ወንታዊ ተጽዕኖ ነው ያላቸው። የዘንድሮ እንግዲህ በላኒና ስር ነበረ። ይህ ሁኔታ እንግዲህ አሉታዊ ተጽዕኖ ነው ያለው። የበልግን ዝናብ የሚፈጥሩ የአየር ሁኔታ ክስተቶችን የሚያዳርክ መሆናቸው በሚቀጥሉት ሁለት ወራቶችን ከመደበኛ በታች ሆኖ የመቀጠል ሁኔታ እንዳለ የዓለም አቀፍ ትንበያ ማዕከላት እዛ ላይ የሚሰሩት የመቀዝቀዝ ሁኔታው ቀጣይነት ይኖረዋል የሚል ትንበያ ነው የተሰጠው። ጊዜውን ጠብቆ ዝናብ አለመጀመሩን ነው ያየነው። ይሁንና ባለፉት ሳምንት ነው ብዙ ቦታዎች ላይ ዝናብ የዘነበው። ከቀላል እስከ ከባድ መጠን ያለው ዝናብ በተወሰኑ ቀናቶች ላይ የተመዘገበው አጠቃላይ ስናይ አሁን የነበረው ዝናብ ወቅቱን በተከተለ ሁኔታ አልጀመረም። ሁሉም ወቅቱ ዝናብ በጠጣሚ አካባቢዎች ላይ ሁለትም ደግሞ የነበረው ዝናብ እንግዲህ በየካቲትም በመጋቢት ከመደበኛ በታች የሆነ ዝናብ ነበረ የነበረው እና በአጠቃላይ ስናይ የወቅቱ ዝናብ የሚሰጡ ከመሬት እስከ ከባቢ አየር ያለው ክስተቶች በጣም የተዳከሙበት ሁኔታ የነበረ እና ይበልጥ በደረቅ አየር ሁኔታ ነበረ የቆየው። ሁሉም የወቅቱ ዝናብ ተጠቃሚ አካባቢዎች ማለት ይቻላል ካለፈው ሳምንት በስተቀር
መደረግ ስላለባቸው ቅድመ ጥንቃቄዎችም ዳይሬክተሯ አክለው ገልጸዋል።
በተቻለ መጠን በሙቀት አማካኝነት ኢቫፖሬት ሆኖ እንዳይወጣም በዘመናዊም ባይሆን በለመዱት ሁኔታ እንዴት አድርገን ነው ይህንን ያገኘነውን ትንሽም ቢሆን ሞይስቸር ማስቀረት የምንችለው የሚለው ላይ ነው ታሳቢ ማድረግ የሚገባው ማለት ነው። ስለዚህ የተገኘውን በምን ሁኔታ እንያዝ፣ በቂ ሆኖ ከተገኘም ደግሞ በአጭር ጊዜ ሊደርስ የሚችል አንዳንድ ነገሮችን መትከል የሚገባበት እነኚህ ከቦታ ቦታ ይለያሉ። ቢሆንም ግን
ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ከብርሃን ኃይሉ ጋር አብሬያችሁ ሳስተናግድ የነበርኩት ስመኝሽ የቆየ ነኝ። ሰላም፣ ደህና ደሩ። Thank you.